መጽሐፈ ኩፋሌ ምዕራፍ 10። በዚህ ኢዮቤልዩ በሦስተኛው ሱባኤ የረከሱ አጋንንት የኖህን የልጅ ልጆች ያስቷቸው ጀመሩ። አይምሯቸውን እያሳጡ ያጠፏቸው ጀመሩ። የኖህም ልጆች ወደ አባታቸው ወደ ኖህ መጥተው የሚያስቱና የሚያደነቁሩ የልጅ ልጆቻችንንም የሚገድሉ የልጅ ልጆቻቸውንም የሚገድሉ የአጋንንትን ነገር ነገሩት። ኖህም ወደ ፈጣሪው ወደ እግዚአብሔር ለመነ። ይቅርታህን አድርገህ ያዳንኸኝ ልጆችንም ከጥፋት ውሃ ያዳንሃቸው የጥፋትን ልጅ እንዳጠፋኸው እንዲጠፋም ያላደረግከኝ በእኔ ላይ ያለ ይቅርታ ብዙ ነውና ቸርነትህም በሰውነቴ ተገልጣለችና በሥጋ ሁሉ ያሉ የነፍሳት ፈጣሪ ይቅርታ በልጆች ላይ ይገለጥ። የክፉ አጋንንትም ከዚህ ዓለም እንዳያጠፏቸው በላያቸው አይሰልጥኑ አለ። አንተም እኔን አክብረኝ፣ የብዙ ብዙ እንሆን ዘንድ ምድርን እንሞላ ዘንድ ልጆችንም አብዛቸው። አንተም የእነዚህ ፍጥረቶች አባቶቻቸው ትጉሃኖች ያደረጉትን ታውቃለህ። በሕይወት ያሉትን እነዚህን ረቂቃን አጋንንት ይህ መከራ በሚደረግበት በገሃነም አግዛቸው። እነርሱ ክፉዎች ናቸውና ለማጥፋትም ተፈጥረዋልና ፈጣሪ የእኔን የባሪያህን ልጆች አያጥፉ። በሕይወት በሚኖሩ ሰዎች ነፍስም አይሰልጥኑ። አንተ ብቻ መከራቸውን ታውቃለህና ከዛሬ ጀምሮ እስከ ዘላለሙ ድረስ በጻድቃን ልጆች ላይ አይሰልጥኑ አለ። ፈጣሪያችንም ሁሉን አስረን እናግዝ ዘንድ አዘዘን። የአጋንንት አለቃ ሰይጣን መጥቶ አቤቱ ፈጣሪዬ፣ ከእነርሱ አጋንንትን ከጥፋት አስቀርልኝ፣ ቃሌን ይስሙ፣ ከእነርሱ ካልቀሩልኝ በሰው ልጆች ፈቃደን ስልጣን ማድረግ አልችልምና እኔ የማዛቸውንም ሁሉ ያድርጉ። የሰው ልጆች ኃጢአታቸው ብዙ ስለሆነ ከመከራዬ አስቀድሞ እነርሱ ለማጥፋትና ለማሳት ተፈጠሩ። በፊቱ አስረኛው ነገድ ይቅሩ፣ ዘጠኝኛው ነገድ ግን መከራ ወዳለበት ወደ ገሃነም ያወርዷቸው አለ። በቀና ሥራ ጸንተው የሚኖሩ እንዳይደሉ፣ በእውነት ሥራም የሚጣሉ እንዳይደሉ ያውቃልና ለኖህ ፈውስ የሚደረግባቸውን ሁሉ እናስተምረው ዘንድ ከእኛ አንዱን አዘዘው። እኛም እንደ ቃሉ አደረግን። ፈጽመው የከፉ አጋንንትን መከራ ባለበት በገሃነም አስረን አጋዝን። አስረኛውን ነገድ ግን በሰይጣን ትእዛዝ በምድር መከራ የሆኑ ዘንድ አስቀረን። በምድር እንጨቶችም ያድን ዘንድ አጋንንት ከሚያመጡበት ደዌ የሚድንበትን ሁሉ ከሚያስቱበት ጋር ለኖህ ነገረው። ኖህም ፈውስ በሚደረግበት ወገን ሁሉ በመጽሐፍ እንዳስተማርነው ሁሉን ጻፈ። የኖህን ልጆች እየተከተሉ የሚያስቱ ክፉዎች አጋንንትም ተጋዙ። ከልጆቹ ሁሉ ይልቅ ፈጽሞ እርሱን ይወደው ነበርና የጻፋቸውን መጽሐፍት ሁሉ ለታላቅ ልጁ ለሴም ሰጠው። ኖህም እንደ አባቶቹ ሞተ፣ አራራት በሚባል አገር በሉባር ተቀበረ። በሕይወት 950 ዓመት ጨረሰ። ይህም 19 ኢዮቤልዩ፣ 2 ሱባኤና 5 ዓመት ነው። በእውነተኛ ሥራውና በእውነት ፍጹም ስለሚሆንባት ሥራው ከሄኖክ በቀር ከሰው ልጆች በዚህ ዓለም ዘመንን ያበዛ የለም። ቁርጥ ፍርድ በሚደረግባት ቀን ለልጅ ልጅ ሥራውን ሁሉ ያስተምር ዘንድ ይህ ዓለም ጸንቶ በሚኖርበት ዘመን ምስክር ሊሆን የሄኖክ ፍጥረቱ ደግ ነውና በ33ኛው ኢዮቤልዩ ከሁለተኛው ሱባኤ በመጀመሪያው ዓመት ፋሌክ ስሟ ሎምና የሚባል ሚስትን አገባ። ይቺውም የሲናኦር ልጅ ናት። በዚሁ ሱባኤ በ4ኛው ዓመት ወንድ ልጅን ወለደችለት። ወደ ምስራቅ ወደ ሰናኦር አገር ስለተሰደዱ በሰናኦር አገር ግንብንና አምባን ይሰሩ ዘንድ የሰው ልጆች በጽኑ ምክር እነሆ ክፉዎችን ሆኑ ብሏልና ስሙን ራግው አለው። ወደ ሰማይ እንወጣበታለን ሲሉ በዘመኑ ግንብና አምባን እንስራ ብለው አስበዋልና ይሰሩ ጀመር። በ4ኛው ሱባኤ ጡቡን ሰርተው በእሳት ተኮሱ። ጡቡም እንደ ድንጋይ ሆነላቸው። የሚመርጉበት ጭቃውም ከባህር በሰናኦር አገርም ከውሃዎች ምንጭ የሚወጣ የባህር አረፋን ሆነላቸው። በ43 ዓመት ሰሩት። ፍጹም ጡብ አድርገው ሲሰሩት ኖሩ። ወርዱ 3 ክንድ፣ ቁመቱ 10 ክንድ፣ አንድ ወገን የሚሆን አቆልቋዩ 3 ክንድ ነው። ቁመቱ 5,400 ከ33 ክንድ ከሁለት ስንዝር ወደ ሰማይ ወጣ። አቆልቋዩ 13 ምዕራፍ ነው። ፈጣሪያችን እግዚአብሔር እኛን እንዲህ አለን፣ አንድ ቋንቋ የሆነ ወገን ግንብ ይሰሩ ጀመር። ኑ አሁን ከእነርሱ ፈጽመን እንዳናጠፋ፣ አንዱም የአንዱን ቋንቋ እንዳይሰማ፣ ኑ ወርደን በቋንቋ እንለያቸው፣ በአሕዛብም አገር ይበተኑ። ከዚህ በኋላ ቁርጥ ፍርድ እስከሚደረግባት ቀን አንዲት ምክር ጸንታ በላያቸው አትኑር አለን። እግዚአብሔር ወርዶ የሰው ልጆች የሰሩትን ነገር ሁሉ ለወጠ። ከዚህ በኋላ አንዱ የአንዱን ነገር አልሰማም። ከዚያም በኋላ ግንብንና መንደርን መስራት ተዉ። በዚያ ፈጣሪ የሰውን ልጆች ቋንቋ ለውጧልና። ስለዚህ ነገር የሰናዖር አገር ሁሉ የተበተኑባት አገር ተባለች። ከዚያም በየአገሩ ቋንቋቸው በየወገናቸው ተበተኑ። እግዚአብሔርም ታላቅ ነፋስን አምጥቶ ግንባቸውን በምድር ላይ ገለበጠ። እነሆ እርሱም በሰናዖር አገር በባቢሎንና በአሶር አገር መካከል ነው። ስሟንም ዲቀት አላት። በአራተኛው ሱባኤ በመጀመሪያው ዓመት በ34ኛው ኢዮቤልዩ በእርሱ ትእዛዝ ከሰናዖር አገር ተበተኑ። ካምና ልጆቹ ለእርሱ ወደ ተዘጋጀች በደቡብ አገር በዕጣ ወዳገኛት አገር ሄዱ። ከነአንም እስከ ግብፅ ውሃ መፍሰሻ ድረስ ያለችውን የደጋውን አገር እጅግ ያማረች እንደሆነች አየ። ወደ ርስቱ አገር ወደ ባህሩ መግቢያ አገር አልሄደም። በደጋው አገር ከምስራቅ ጀምሮ እስከ ምዕራብ ድረስ በባህሩና በደጋው ዙሪያ ኖረ። አባቱ ካምና ወንድሞቹ ኩሳ፣ ሜጽሬምም የአንተ ዕጣ ባልሆነች አገር ኖረሃልና በዕጣም አልወጣችልንምና እንዲህ አታድርግ አሉት። እንደዚህ ብታደርግ ልጆችህና አንተ በዚህ ምድር ትጠፋላችሁና በጠብ በክርክር የተረገማችሁ ትሆናላችሁ። ልጆችህም በጠብ ይጠፋሉ፣ አንተም ፈጽመህ ትጠፋለህ። ለሴምና ለልጆቹ በዕጣቸው ወጥቷልና በሴም አገር አትኑር። አንተ የተረገምህ ነህ። በአባታችን በኖህና በከበረው ፈራጅ ፊት ለመረገም በመሐላ ከተዘጋጀን ከኖህ ልጆች ሁሉ ተለይተህ አንተ የተረገምህ ትሆናለህ አሉት። እርሱ ግን አልሰማቸውም። እርሱ ከኤማት ጀምሮ እስከ ግብፅ መግቢያ ድረስ በደጋው አገር ኖረ። ልጆቹም እስከዚህ ቀን ድረስ በዚያ ኖሩ። ስለዚህ ነገር ይች አገር የከነአን አገር ተባለች። ያፌትና ልጆቹ ግን ወደ ባህር ሄዱ፣ እድላቸው በሆነ አገርም ኖሩ። ማዳይም ውሃ ያለባትን አገር አየ፣ ነገር ግን በፊቱ ደስ አላሰኘችውም። ከኤላምና ከአሱር የሚስቱ ወንድም ከሆነ ከአርፋክስድም ለምኖ እስከዚች ቀን ድረስ የሚስቱ ወንድሞች አቅራቢያ በሚሆን በመቄዶን አገር ኖረ። የልጆቹን ቦታና የእርሱን ቦታ ሜቄዶኒን በአባታቸው በማዳይ ስም ጠራው። በ35ኛው ኢዮቤልዩ በ3ኛው ሱባኤ በመጀመሪያው ዓመት ራግው ስሟ ኦራ የምትባል ሚስትን አገባ። ይቺውም የኬሴድ ልጅ የኡር ልጅ ናት። ወንድ ልጅን ወለደችለት፣ ስሙንም ሴሮህ አለው። በዚህ ኢዮቤልዩ በ7ኛው ሱባኤ የኖህ ልጆች ሰውን ለመግደልና ለመማረክ አንዱም ወንድሙን ለመግደል የሰውንም ደም በምድር ላይ ለማፍሰስ ጽኑ አምባዎችን ግንብና ቅጥርንም ሰርተው መዋጋት ጀመሩ። አንዱ ወገን በአንዱ ወገን ላይ ከፍ ከፍ ለማለት በመንግስትም ላይ አስቀድሞ ለመሾም ሕዝቡ በሕዝቡ ፊት አሕዛቡም በአሕዛቡ ፊት ወደ ሰልፍ ለመሄድ አገርም ከአገር ጋር ለመጣላት ሁሉም ክፉ ሥራ ለመስራት መሳሪያንም ለመግዛት ለልጆቻቸውም ሰልፍን ለማስተማር ይዋጉ ጀመር። አንዱ አገር ከአንዱ አገር ጋር ይመራረኩ ጀመር። ሴት ባሪያንና ወንድ ባሪያንም ይገዙ ጀመር። የኬሴድ ልጅ ኡርም በከላውደዎን ያለች ኡር የምትባል አምባን ሠራ። ስሟንም በአባቱ ስምና በእርሱ ስም ጠራ። ጣዖቶችን ሰሩ። አንዱም መጥቶ ለራሱ ለሰራው ጣዖት ይሰግዳል። ምስልንና ጣዖትን ኃጢአትንም ይሰሩ ጀመር። የከፉ አጋንንትም ኃጢአትንና በደልን ክህደትንም ይሰሩ ዘንድ ይረዱ ያስቱ ነበር። የሚያጣላ ሰይጣንም ይህን ሁሉ ለማሰራት ይበረታ ነበር። ኃጢአትንና በደልን ሁሉ ፈጽሞም ለማጥፋት ክህደትን ሁሉ ለማሰራት በምድርም ደምን ለማፍሰስ ከእጁ በታች ያሉ የአጋንንትን እጅ ይልክ ነበር። ሰው ሁሉ በደልንና ኃጢአትን ሁሉ ወደ መስራት ተመልሷልና ስለዚህ ነገር የሴሮህ ስም ሴሮክ ተባለ። አደገ፣ ለሚስቱ እናት አባት አቅራቢያ በሆነ በከላውዴዎን ዕጣ በኡር ኖረ። ጣዖትንም ያመልክ ጀመር። በሰላሳ ሰባተኛው ኢዮቤልዩ በአምስተኛው ሱባኤ በመጀመሪያው ዓመት ሚስትን አገባ። ስሟም ሜልካ ይባላል። ይቺውም የአባቱ የእህት ልጅ የካቤር ልጅ ናት። በዚህ ሱባኤ በመጀመሪያው ዓመት ናኮርን ወለደችለት። አደገ፣ በከላውዴዎን ዕጣ በኡርም ኖረ። አባቱም ለማሟረት በሰማይ ምልክትም ለመጠንቆል የከዋክብትን ቁጥርም አስተማረው። በሰላሳ ሰባተኛው ኢዮቤልዩ በስድስተኛው ሱባኤ በመጀመሪያው ዓመት ሚስትን አገባ። ስሟም ኢዮስካ ይባላል። ይቹም የከለዳውያን ወገን የኔስቴግ ልጅ ናት። በዚህ ሱባኤ በሰባተኛው ዓመት ታራ የሚባል ወንድ ልጅን ወለደችለት። የሚያጣላ ሰይጣንም ወፎችንና ቁራዎችን ምድርን ለማጥፋት በምድር ላይ የተዘራውንም ይበሉ ዘንድ ሰደደ። የሰውን ልጆች አዝመራቸውን ይቀሙ ዘንድ ሳያርሱ ቁራዎች ከምድር ላይ ዘሩን ይለቅሙ ጀመር። ወፎችና አሞራዎች ያስቸግሯቸው ነበርና ዘራቸውንም ይበሉባቸው ነበርና ስለዚህ ነገር ስሙን ታራ አለው። ከወፎችም ፊት የተነሳ ዓመቶች ድርቅ ይሆኑ ጀመር። የእንጨቶችንም ፍሬ ሁሉ ከዛፎች ላይ እየለቀሙ ይበሉ ነበር። በዘመናቸው ከምድር ፍሬ ሁሉ ጥቂትም ማዳን ቢችሉ በጽኑ ኃይል ነበር። በ39ኛው ኢዮቤልዩ በሁለተኛው ሱባኤ በመጀመሪያው ዓመት ታራ ሚስት አገባ። ስሟም ኤድና ይባላል። ይቺውም የአባቱ የእህቱ ልጅ የምትሆን የአብራም ልጅ ናት። በዚህ ሱባኤ በሰባተኛው ዓመት ወንድ ልጅን ወለደችለት። የልጁ ልጅ ሳይጸነስ ሙቷልና ስሙን በእናቱ አባት ስም አብርሃም አለው። ያም ልጅ ጣዖታቱን በመከተል ኃጢአትንም በመስራት ሁሉ እንዲስት የምድርን ስህተት ያውቅ ጀመር። አባቱም መጽሐፍን አስተማረው። የሁለት ሱባኤ ዓመት ልጅ ነበረ። ከእርሱ ጋር በጣዖት እንዳይሰግድ አባቱን ከመከተል ተለየ። የሰዎች ልጆች ከሚበድሉት በደል ያድነው ዘንድ የተናቀ ጣዖቱን በመከተል ዕጣውም ወደ ስህተት እንዳይሆን ሁሉን ወደ ፈጠረ ወደ እግዚአብሔር ይለምን ጀመር። በምድር ዘርን ለመዝራት የሚዘሩበት ጊዜ ደረሰ። ዘራቸውን ከአሞራዎች ይጠብቁ ዘንድ ሁሉም በአንድነት ወጡ። አብርሃምም ከወጡ ልጆች ጋር ወጣ። እርሱም የአስራ አራት ዓመት ልጅ ነበረ። ብዙዎች ቁራዎችም ዘርን ይለቅሙ ዘንድ መጡ። አብርሃምም በምድር ላይ ሳያርፉ በፊታቸው ይሮጥ ነበር። ዘርን ለመልቀም በምድር ላይ ሳያርፉ ወደ መጣችሁበት ቦታ ተመለሱ እንጂ ወደ ምድር አትውረዱ እያለ ይጮህ ነበር። እነርሱም ተመለሱ። በዚያችም ቀን ቁራዎችን ለመከልከል ሰውን አስቀመጡ። አብርሃምም ባለበት በዚያ እርሻ ሁሉ ከቁራዎቹ ሁሉ አንድ ቁራ አላረፈም። በእርሻዎቹ ውስጥ ከእርሱ ጋር ያሉት ሰዎች ሁሉ ሲጮህና አሞራዎቹን ሁሉ ተመለሱ ሲላቸው ይሰሙት ነበር። በከላውዴዎን አውራጃ ሁሉ ስሙ ገነነ፣ ከበረ። የሚዘሩ ሰዎች ሁሉ በዚህ ዓመት ወደ እርሱ ይመጡ ነበር። የዘሩ ወራት እስኪፈጸም ድረስም ከእነሱ ጋር ይሄድ ነበር። ምድራቸውን ዘሩ። በዚያም ዓመት የሚበቃ እህልን አገቡ፣ በልተውም ጠገቡ። በአምስተኛው ሱባኤ በአንዱ ዓመት አብርሃም የበሬ ዕቃ ለሚሰሩት ሰዎች እንጨት መጥረብን አስተማራቸው። በምድር ላይ የበሬ ዕቃን ሰሩ። በላዩ ዘርን ያኖር ዘንድ በድግሩ አንጻር እርፍን ሰራ። ዘሩም በእርፉ ጫፍ ወርዶ በምድር ይሰወር ነበር። ከዚያ በኋላ ከአሞራዎች ፊት የተነሳ አልፈሩም ነበር። በእርፉ ላይ ያለ ድግሩንም በምድር ላይ አኖሩ። ዘርንም ዘሩ። ሰዎችም ሁሉ አብርሃም እንዳዘዛቸው ሁሉን አደረጉ። ከዚያ በኋላ ከአሞራዎቹ የተነሳ አልፈሩም። በስድስተኛው ሱባኤ በሰባተኛው ዓመት አብርሃም አባቱ ታራን አባቴ ብሎ ጠራው። እርሱም ልጄ ሆይ እነሆ እኔ ያለሁ አለው። እርሱም ምን ቃል እስትንፋስ የላቸውምና አንተ ከምታመልካቸውና በፊታቸው ከምትሰግድላቸው ከእነዚህ ከጣዖታቱ ለእኛ የምናገኘው ምን ረድኤት ተድላ ደስታ አለን? ዲዳዎች ናቸውና ልቡናንም የሚያስቱ ናቸውና አታመልኳቸው። ሰማይን የፈጠረ በምድር ላይ ዝናብን ለዘር ጠል ለመከር የሚሰጥ በምድር ላይ ሁሉን የሚያደርግ ሁሉን በቃሉ የፈጠረ ከፊቱ የሰው ሁሉ ደህንነት የሚገኝ እግዚአብሔርን አምልኩ። ቃል እስትንፋስ የሌላቸው ጣዖታቱን እናንተ ለምን ታመልካላችሁ? እነርሱ የሰው ሥራ ናቸውና እናንተ በጫንቃችሁ ትሸከሟቸዋላችሁና ለሚሰሯቸው ሰዎች ጽኑ ተዋርዶ ናቸው እንጂ ከእነርሱ ረድኤት አይገኝምና ለሚያመልኳቸውም ሰዎች የልቡና ስህተት ናቸውና አታመልኳቸው አለ። አባቱ ልጄ ሆይ እኔም አውቃለሁ፣ ነገር ግን በፊታቸው አገለግል ዘንድ ካህነ ጣዖት ላደረጉኝ ለሕዝቡ ምን አደርጋለሁ? እውነት ነገርንም ብነግራቸው ያመልኳቸው ያመሰግኗቸው ዘንድ ልቡናቸው እነርሱን ተከትላለችና ይገድሉኛል። ልጄ ሆይ እንዳይገድሉህ ዝም በል አለው። ለሁለቱ ወንድሞቹም ይህን ነገር ነገራቸው። እርሱንም ተቆጡት፣ ዝም አለ። በአርባው ኢዮቤልዩ በሁለተኛው ሱባኤ በሰባተኛው ዓመት አብርሃም ሚስት አገባ። ስሟም ሶራ ይባላል። ይችውም የአባቱ ልጅ ናት፣ ሚስት ሆነችው። በሦስተኛው ሱባኤ በሚቆጠር በሦስተኛው ዓመት ወንድሙ አራን ሚስት አገባ። በዚህ ሱባኤ በሚቆጠር በሰባተኛው ዓመት ልጅ ወለደችለት። ስሙንም ሎጥ አለው። ወንድሙ ናኮርም ሚስት አገባ።